ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን እውነተኛ ታሪክ ከኛ ልጆች ጋር ትረካ ክፍል 3 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
አስምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ሰነቋቁሮ ይናገራል። ጮሆ አደም አጥምም ድምፅ አለው። ነጎድጓድ ድምፁም ይፋጃል አጥንቱ። ሕዝባዊ ነውና ስረ መሠረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለ አጥሙም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ ደግሞስ መመራመር? ታሪክ ማበላሸት ሐቅን ማልበሳት፣ ዶከተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሙ። አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናሰል ታስረው በወንዱ ስስፍልት ጠርሙስ አንጠልጥለው የሴቷን ስስፍልት በመርፌ ቁርስ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብሪት የጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና አንጃጅና ጓንቶ ነው ጠራቢ ወተኛ ያፋ ብለው ነው። አገር ሽጠን አይደል ወይ በስልጣን ባልገን? መሠረታዊን መብት ነው እኮ ጠይቀን። ይህንን ጥያቄ ምስሉ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁም የሚበላው። አጽምም ይናገራል። ኡኡ ብሎ ይጮኻል። የሕዝቡን ጥያቄ መሠረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የከደ ትልቅ ክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን አሁን ምን ይሉት ነው እንዲህ ያለ እብደት? የማይናድ ቤቴን የማይፈርስ አጥንቴን ልክተን ብሎ ማለት። አረ ምን አይነት ነው? እንዴት አይነት ቁዘ ድካሜን ማቃለል ታሪኬን ማጠልሸት አንድ ሆኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት። ኡኡ ብሎ ይላል። ይጮሃል አቻሜ ተሰማም ድሬሳ ያ መምህር በላይ ብንያም አዳነ ውልጫፎ ብሱ ማርቆስ አጎስና ተስፋዬ ደበሰ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኻሉ። የገነቡትም ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኻሉ የአፓ እምነታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም ያፓን ከነሱ የሚነጥል የለም። አጽምም ይናገራል ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫብ የነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተወኝ አንተን ብያለ አልኩት አፈሩ አልከበደ። ይህ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ነጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘግቶ ይሎልታል ታሪኬን ረብርቡ። እናም አጽምም ይናገራል ብሎ ይጮኋል ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትተውኝ ምን አለ ባትነኩኝ ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጥ አርፌ ልትወዱን ባትቃጡ በነ ዶክተር ዜሮ የክህደቱን መርፌ በደሜና ባጽሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፓ ሐውልቴን ተውት ባካችሁ አጽሜም ይናገራል ከሰማ ጆሯችሁ። እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ አጽምም ይናገራል ከተገኘ ሰሚ። አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጽምም ሲነጋግሩበት ስሙን ተነቋቁረው ይናገራል ጮ አጽምም ድምፅ አለው። አዎ አጽምም ይናገራል አጽምም ይናገራል እንደኔ እንዳንተ እንደሱ እንደሱ ስጋውን ተላሱ ወረመች በስሙ ሲቀለዱ ታሪኩን ሲጠሙት ይናገራል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓ.ም ተመረጠ አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 3 ምዕራፍ 4 ሪቮው ትንሣኤ። እንደተለመደው ምሳ በላንና ቡናችንን ጠጣን። ለጠይቀው የፈለኩት ስለ እድገት በህብረት ትዝታው ነበር። እሱ ግን ከሌላ መንደርደሪያ ጀመረብኝ። ዘመቻው ከመጀመሩ በፊት መስከረም 2 ቀን 1967 ዓ.ም ተመረጠ። ጃንሆይ ከስልጣን ወረዱ። ሰፈሬ ኦሊምፒያ ለቤተ መንግስት ቅርብ ስለነበር ጃንሆይን በቦርስ መኪና ከቤተ መንግስት ሲያስወጣቸው ባይኔ አይቻለሁ። በርካታ ሰው ተሰብስቦ ነበር። የተወሰኑትም ሌባ ሌባ ይሏቸው ነበር። ቀሪው ሰው ደንግጦ በዝምታ ሁኔታውን ይከታተላል። ለምን እንደሆነ ባላውቅም እኔም በጣም ደንግጬ ነበር። ለምን ደነገጥክ? እንጃ፣ ጃንሆይን በዚያ ሁኔታ ማሰብ የሚቻል አልነበረም። በዚያን ዕለት እንደ አንዳንዶቹ እሳቸውን ሌባ ለማለት የሚያስችል ድፍረትም ሆነ ሰብዕና አልነበረኝም። ለመመለክ የቀረቡ እጅግ በጣም የተከበሩና የሚፈሩ ንጉሥ ነበሩ። ጃንሆይን ከስልጣን ሲወርዱ አልጨፈርክማ? አያንተ ነገር! ያኔ እኮ ሰው ብቻ አይደለም፣ አየሩ ሁሉ ፖለቲካ ፖለቲካ ነው የሚሸተው፣ የምትተነፍሰውም ፖለቲካ ነው። ለነገሩ ጃንሆይን እንደ ተራ ሰው ሽማግሌ ፊውዳል ምናምን የምትላቸው አይደሉም። ኢትዮጵያን በዘመኑ በነበረው እድገት እንድትጓዝ ያደረጉ፣ ትምህርት ያስፋፉ፣ አገራችንን በዓለም ስምና ክብር እንዲኖራት ያደረጉ ናቸው። ያም ሆኖ በጊዜ ብዛት ህብረተሰቡ ቀድሟቸው ሄደ። ገና አልጋ ወራሽ እያሉ አውሮፓን የጎበኙ ንጉሥ ቢያንስ የመሬት ስርዓቱን መቀየር አቃታቸው። የእንግሊዞች ዘውድ እንዴት አድርጎ የእንግሊዝን አብዮት ሸውዶ እስካሁን ድረስ እንደኖረ ማየት አልፈለጉም። ጃንሆይ ዙፋናቸውን የሚተካ ልጅ የልጅ ልጅ እንኳ ሳያዘጋጁ ነው የተቀመጡት። አንዱንም ልጃቸውን እስር እስራቸው እያደረጉ ስለ አስተዳደር አላስተማሩም። ወደ አደባባይ እያወጡ አላስተዋወቁም። ከህዝቡ ጋር እንዲዋሃድና ለህዝቡ ፍቅር እንዲያሳይ አላደረጉም። አንዳንዴ ሳስበው ንግስና በሳቸው እንዲያበቃ የፈለጉ ይመስላል። ግን ደግሞ የንጉሥ ሥርዓት እንዲቀየር የሰሩት ሥራም የለም። ትንሽ ግር የሚል ነገር ነው። በአውሮፓ ከሁለት መቶ ዓመት በፊት የቀረ የመሬት ስሪት ኢትዮጵያ ውስጥ እስከ 1966 ድረስ እንዲቀጥል መፈለግ ለምን እንደሆነ አይገባኝም። የባለሥልጣኖቻቸውን ምክር ለምን እንዳልሰሙም ግር የሚል ነገር ነው። ታዲያ ወጣቱ ያንን ሥርዓት ለመቀየር መነሳቱ ምንም አይገርምም። የሚገርመው ተማሪው አርፎ ቢቀመጥ ነበር። የነ መንግስቱ ንዋይ መፈንቅለ መንግስት ሙከራ ጥሩ ማስጠንቀቂያ ነበር። አለመታደል ሆኖ ጃንሆይን አልታያቸውም። አብዮቱ እኮ መፈንዳት አልፈለገም። አምጦ ቢያቅተው ነው ራሱ የፈነዳው። ቢያንስ የመሬት ስሪቱ ቢስተካከል ኖሮ ያ ሁሉ ደም ያፋሰሰ አብዮት አይፈጠርም ነበር የሚል ግምት አለኝ። አብዮቱን ማንም ሊያስቆመው አይችልም ነበር። በየሄድክበት የህዝብ ስብሰባ ነው፣ ትምህርት ቤት ስብሰባ ነው፣ መስሪያ ቤት ስብሰባ ነው፣ መንገዱ ሁሉ ሰላማዊ ሰልፍ ነው። ሳር ቅጠሉ የመብት ጥያቄ ማንሳት ነው። ሕፃን አዋቂው ፖለቲከኛ ነው። ወረቀት እንደ ጉድ ይበተናል። አብዮት ማለት እንደዚያ ነው ማለት ነው። ሁኔታዎች ከሰዎች ቁጥጥር ውጭ ሲሆኑ የሰው ቀልብ ሁሉ ወደዚያው ይሆናል። በተለይ ወጣት ለነበሩ የዚያን ጊዜ ልጆች እንዲያውናቸው ያብዩት ወቀት አግሏቸዋል። በእነዚያው ወራት መሽቶ መንጋቱ በጉጉት ነበር የሚተበቀው። ትንሽ ትልቁ ስራም ባይኖረው አደባባይ ይወጣል። ቢያንስ አንድ ሰላማዊ ሰልፍ አይጠፋም። እዚህም እዚያም የፖለቲካ ክርክር ነው፣ ውይይት ነው። የመድረክ ክርክር ካላጋጠመ በየቀኑ 2-3-4 የሚበተኑ ወረቀቶችን ይዘህ እቤት ትመጣለህ። በአዲስ አበባ ዩኒቨርሲቲ ይደረግ የነበረው ስብሰባና ውይይት ወጣቱ ምን ያህል ስለ ሀገሩ ያስብ እንደነበርና ያገባኛል ይል እንደነበር የሚያሳይህ ነው። እንግዲህ እድሜና አብዮቱ ተገጣጠሙና እኔም የግርግሩ አካል ሆኜ ያረፍኩት። ሰልፍ ላይ ተካፍለህ አታውቅም? በአንድ ሰልፍ ላይ ተካፍዬ ሊሆን ይችላል። ሆኖም በማይመለከተኝ የዩኒቨርሲቲ ተማሪዎች ስብሰባዎች ላይ 2-3 ተገኝቻለሁ። በአራት ኪሎና በስድስት ኪሎ። በሕይወቴ ደስ የሚለኝ ነገር ቢኖር የዩኒቨርሲቲ ተማሪ መሆን ነበር። የሰው መጨረሻው ዩኒቨርሲቲ የገባ ነው ብዬ አምን ነበር። የልጅ ነገር፣ የግል ነገር። እሺ፣ አሁን ወደ ዘመቻው መባቻ እንግባ። እንደምታውቀው የእድገት በህብረት የእውቀትና የሥራ ዘመቻ ከ60 ሺህ በላይ የሁለተኛ ደረጃ ትምህርት ቤትና የዩኒቨርሲቲ ተማሪዎችን እንዲሁም መምህራንን ወደ ገጠር የላከ ታላቅ ክስተት ነበር። የመጀመሪያው ሐሳብ ወታደሮችን ብቻ ለማዝመት ነበር። ኋላ ላይ ሐሳቡ ለምን እንደተቀየረ አላውቅም። የተማሪዎች ይዝመቱ ሐሳብን ያመነጨው አሁን የሚታወቅ አይመስለኝም። በሺህ የሚቆጠሩ ወታደሮችም በአዝማችነት በስንቅና ስጥቅ አቅራቢነት ከፍተኛ አስተዋጽኦ አድርገዋል። ለዘመቻ የተመረጡ ተማሪዎች ከአስረኛ ክፍል ጀምሮ ስለነበር እኔም በአስረኛ ክፍል ተማሪነቴ ልካተት ችያለሁ። ግን እኮ ዘመቻውን የሚቃወሙ ወገኖች ነበሩ። ልክ ነህ። ግን የተቃዋሚዎቹ ድምፅ እዚህ ግባ የሚባል አልነበረም። ተቃውሞ ያሰሙ የነበሩት ቀድመው የበሰሉ የፖለቲካ ልሂቃን፣ በአብዛኛው የዩኒቨርሲቲ ተማሪዎችና መምህራን እና በግልጽ የማይታወቁ የእቡዕ ቡድኖች ነበሩ። ደርግ ዘላለም ለመግዛት እንዳሰበ የነቁበት እነዚያ ወገኖች ናቸው። አብዛኛው ተማሪም ሆነ ህዝብ ልብ አላለውም። በዚያ ወቅት የያኔው ሻለቃ መንግስቱ ኃይለማርያም ከሌሎች የደርግ አባላት የበለጠ ተራማጅ ናቸው የሚል ወሬ በከፍተኛ ደረጃ ይናፈስ ነበር። በጀልሜዳ ተገኝተው እኛን ለመሸኘት ሲመጡ መንጌ ቪቫ እየተባለ ነበር። የት ክፍለ ሀገር ነው የተመደብከው? የሽመልስ ሀብቴ ተማሪዎችና መምህራን የተመደብነው በባሌ ክፍለ ሀገር በተለያዩ ወረዳዎች ነበር። እኔ ጎሮ የሚባለው ወረዳ ደረሰኝ። እዛም የባሌ ክፍለ ሀገር የሁለተኛ ደረጃ ተማሪዎች ተቀላቀሉን። ከተማዋ ውስጥ ስንገባ በህዝብና በባለስልጣናት ከፍተኛ አቀባበል ተደረገልን። አንድ ግቢ ተዘጋጅቶልን ነበር። ተጨማሪም የቀርከሃ ቤቶች ተሰርተውልናል። የጎሮ ከተማ በስም ከተማ ብትባልም በወቅቱ የነበሩት ቆርቆሮ ቤቶች ከአስር አይበልጡም ነበር። የአስተዳደሩ ጽህፈት ቤት፣ አንድ ጤና ጣቢያ፣ አንድ የአንደኛ ደረጃ ትምህርት ቤትና ፖሊስ ጣቢያ ብቻ የነበሩ ይመስለኛል። ለወራት ቦዝነን ነበር ስራ የጀመርነው። ዋነኛው ስራችን የመሬት አዋጁን በተግባር መተርጎም ነበር። የገበሬ ማህበራት ማቋቋምና የመሬት ድልድል ማድረግ ቁልፍ ተልእኳችን ነበር። ብዙ ኪሎ ሜትር በእግራችን እየተጓዝ አዋጁን በስራ ላይ ያውለናል። እኛ መሰረተ ትምህርት በስፋት እናስተምር ነበር። ፋታም አልነበረንም። የእናንተ በጣም ይለያል ማለት ነው? እኛም ጋር ሙከራ ተደርጓል። ሆኖም የተጠነከረ ስላል ነበር የጥቂት ልጆች ስራ ነበር እነሱም ባግባቡ የሰሩት አይመስለኝም ለማንኛውም የገበሪ ማህበራት ከተቋቋሙ በኋላ ትርፍ ጊዜ እያገኘን ሄድ ከምንሰራበት የማንሰራበት ቀኖች እየበዙ መጡ ገበሬዎች ዘመናዊ አስተሳሰብ እንዲኖራቸው ማድረግ የሚቻልበት መለስተኛ እቅድ ቢነደፍ ኖሮ ትልቅ አስተዋጽኦ ማድረግ እንችል ነበር መጽሐፍ የምናገኝበት ምንም መንገድ አልነበረም ሁሉም በጀት የሚያስፈልጋቸው ነገሮች አልነበሩም የጎደለን መነሳሳት ብቻ ነበር ለዚህ ስራ ፈትነት በዋነኛነት ተጠያቂዎቹ እኛ ተማሪዎች ብንሆንም የአዝማቾቹ ደካማነትም ነበር ከአዝማቾች ጋር ትግባቡ ነበር እኛ ጋር ትልቅ ችግር ነበር ብዙ ችግሮች ነበሩ አንድ የመቶ አለቃና አንድ ሲቪል መምህር ነበሩ በጸባይ ደረጃ ሁለቱም ጥሩ ሰዎች ናቸው ንቆዎች ግን አልነበሩም የቀን ተቀን ኃላፊነታቸውን ከመወጣት ውጭ ምንም መስራት አይፈልጉም መመሪያ ነው የሚል እምነት ነበራቸው ስለዚህ በመመሪያቸው መሰረት መስራት ያለባችሁ ይህን ነው ከዚህ ውልፊት የለም ይሉን ነበር ይሄ በመመሪያው መሰረት የሚል ነገር የራሱ የሆነ ጠንካራ ጎኖች ቢኖሩትም የሰው ልጅ የህሊና ሚዛን ካልታከለበት አደንዛዥ ነው በመመሪያው መሰረት ገበሬ ማህበራት ከተቋቋሙ በኋላ በመመሪያው መሰረት ቆጫል ስራ ስናጣ ማና የሚባለው ልብስ የምናጥብበት ወንዝ ዳር ሄደን እንውላለን ወይም ፍራንካለን ጠላ ቤት እንሄዳለን ብዙ ፎቶ ነበረኝ የትን ተጠፉ አላውቅም እነዚህ ናቸው የቀሩት ብሎ ወደ አራት የሚሆኑ ጥቁርና ነጭ ፎቶግራፎች ከፎቶ መያዣ ውስጥ አውጥቶ ሰጠኝ ካንዱ በስተቀር ሁሉም ፎቶግራፍ ጀርባ ላይ የሱን ጨምሮ ስሞች ተጽፈዋል ጆርጅ በኃይሉ ግርማ ለማየው በዛብህ ወርቁ ብርቱካን ተገኝ አጥናፍ ሰገድ ኤልሳቤት ገብረ ማርያም ሰለሞን ታፈሰ ወይም ብርሃኑ ደሳለኝ አቶ ሽመልስ ደረሰ በጎሮ ከተማ መምህር የነበረ የሚል ስሞች ተጽፎበታል ያንን ስራ የፈታ ጭንቅላት ይዘን በነበረበት ወቅት ነበር ድንገት ሶስት የዩኒቨርሲቲ ተማሪዎች በቅጣት ከሌላ ክፍለ ሀገር ተቀይረው እኛ ጋር ተመድበው የመጡት ሶስቱም እኔ ነኝ ያሉ ሪቮ አብዮተኞች ነበሩ በጥቂት ቀናት ውስጥ ንቁ የነበርነውን ዘማቾች እየመረጡ ቀረቡን ስራ የፈታ ጭንቅላታችንን በአዲስ መረጃ ሞሉት የተለያዩ ክፍለ ሀገር ውስጥ ያሉ ዘማቾች ምን እየሰሩ እንደሆነ ነገሩን ያን ስንሰማ ያልተቀበርን ሙታን መሆናችንን ተረዳን ቀስ በቀስ ከትናንሽ የቡድን ውይይት ሁሉንም ዘማች ተማሪ ያካተተ ስብሰባ ማካሄድ ጀመርን ይህ ነጻ ስብሰባችን በአዝማቾቻችን አልተወደደም በዚህ የተነሳ ቅሬታዎች እየጎሉ መጡ ደርግን ትቃወሙ ነበር እንዴ ከመነሻው መንግስትን የሚቃወም አጀንዳ አልነበረንም አዝማቾቻችን ግን እዚህ የመጣችሁት በፈለጋችሁት ጉዳይ ነጋጠባ ለመሰብሰብ አይደለም እኛ ሳናውቀው መሰብሰብ አትችሉም ነበር የሚሉን ቅርጣኔውን ለማርገብ በስራ ሰዓት ሳይሆን ማታ ማታ መሰብሰብ ጀመር ተቀባይነት ስናጣ የሚኒስትር ኮሚቴ ማቋቋም በጎረቤት ወረዳ ከዘመቱት ዘማቾች ጋር ግንኙነት መሰረት የእኛ ጥያቄ እነሱ የእነሱ ጥያቄ ደግሞ የእኛ ጥያቄ እንዲሆን ለማድረግ ሞከር በተለይ ሮቢትና ጊኒር ከተማ ከሚገኙት ዘማቾች ጋር ያደረግነው ግንኙነት የተሳካ ነበር አንድ ጊዜ ሮቢት ቶክዬን ሄዴ ትዝ ይለኛል ከኃላፊዎቻችን ጋር የነበረንን ቅራኔ ያልወደዱልን ከመሐከላችን ልጆች ነበሩ እነዚህን ዘማቾች በሁለት መክፈል ይቻላል ግማሾቹ ስብሰባ ላይ መገኘት የማይፈልጉ ሰላማዊ ኑሮን የሚመርጡ ሲሆኑ ቀሪዎቹ ደግሞ ካስተር የማይበልጥ ይመስለኛል ካዝማቾች ጋር ሙሉ በሙሉ ይወገኑ ነበሩ። የመጀመሪያው ቡድን ውስጥ የአዲስ አበባና የባሌ ልጆች ወንዶችም ሴቶችም ሲገኙበት አስተዳደሩን ይወገኑት ግን በአጋጣሚ ሆኖ ሁሉም የባሌ ልጆች ብቻ ነበሩ። ምናልባት የአንድ ትምህርት ቤት ልጆች ሳይሆኑ አይቀሩም። አሁን ረስቼዋለሁ። እንዳሁኑ ከብሔር ወይም ቋንቋ ጋር የተያያዘ ግን በፍጹም አልነበረም። እነዚህን ልጆች ሳቦተርስ ነበር የምንላቸው። ሳቦተር ትርጉሙ ጠፍቶኛል። ከፈለግ የእንግሊዝኛ መዝገበ ቃላት ያውልህ ተመልከት። ተረባውን ትተህ ቀደዳህን ቀጥል። ከሳቦተሮች ጋር የከረረ ቅራኔ የገባ ነው ስብሰባ የምናካሄድበትን የጋራ የሆነውን የመኝታ ቤታችንን ሲከለክሉን ነው። በስራ ቀን ስለተከለከል ማታ ማታ ነበር የምንሰበሰበው። በጊዜ መተኛት ስለምንፈልግ በመኝታ ሰዓት እኛን እንቅልፍ ከለከላችሁ መሰብሰብ አትችሉም አሉን። ታዲያ ልክ አይደሉም እንዴ? እናንተ ከነ ስብሰባችሁ ገደል መግባት ትችላላችሁ። በጣም እንጂ ልጆቹ ልክ ነበሩ። ውሻ በቀደደው ሌባ ይገባል እንዲሉ አስተዳደሩ ይህን ቅራኔ ተጠቅሞ ዘማቹን ለመከፋፈል ተጠቀመበት። ህገወጥ ስብሰባችንን የሚያሰናክልበት ቀዳዳ አገኘ። ስብሰባችንም ቆመ። ሆድ ለሆድ እንደተቋሰልን አንድ ቀን ሁለት ልጆች በተራ ግጭት ተደባደቡ። አንዱ የአዲስ አበባ ልጅ ሲሆን ሌላው ደግሞ ከባሌ የዘመተ ልጅ ነበር። አጋጣሚ ሆኖ የአዲስ አበባው ልጅ ከብዙሃኑ ስብሰባ ወዳጅ ቡድን ውስጥ ሲሆን የባሌው ልጅ ደግሞ በአጋጣሚ አስተዳደሩን ከሚደግፉት መሃል ነበር። ልጆቹ ሲደባደቡ አንድ ሌላ የባሌ ልጅ መሃል ገብቶ ይገላግላል። በግልግሉ መሃል የባሌው ልጅ የአዲስ አበባውን ልጅ በግላጭ አገኘዋል። ደህና አድርጎ በቡጥ ያቀምሰዋል። ይህን ጊዜ የአዲስ አበባው ልጅ ገላጋዩን አንተ ነህ ያስመታኝልና በቴስታ ገላጋዩን በተራው ስለ ገላገልኩ ነው እንዴልና በዱላ ያሳድደዋል። መቼ በዚያ በቃል ለሁለት ሆነው የአዲስ አበባውን ልጅ ያደባዩታል። ተራ የነበረው ግጭት የአዲስ አበባ ልጆችና የባሌ ልጆች ቅራኔ መሰለ። ግጭቱን ለማብረድ ቅድም የነገርኩ ሶስቱ የዩኒቨርሲቲ ተማሪዎች ከፍተኛ ሙከራ አደረጉ። ዘማቹን ለመከፋፈል የተደረገ ሴራ ነው፣ ይህን ሴራ እናክሽፈው በማለት በግልም በቡድንም ልጆች እያነጋገሩ የአቅማቸውን ሁሉ አደረጉ። የሚገርሙ ልጆች ናቸው ባክህ። በጣም እንጂ እንዴት የበሰሉ ልጆች መሰሉ። ይህ በእንዲህ እንዳለ አንድ ሌላ ስህተት በድጋሚ ተፈጸመ። በቅጽል ስሙ ከባድ የምንለው በአካል የገዘፈ የአዲስ አበባ ልጅ ነበር። እሱም ለሁለቱ ነው የአዲስ አበባውን ልጅ የደበደቡትን ልጆች እንዴት ሁለት ሆናችሁ አንድ ሰው ተደበድባላችሁ እያለ መግለጽ ይጀምራል። እነሱም ጥፋተኛ አለመሆናቸውን በመግለጽ ወቀሳውን ያጣጥሉበታል። አንዳንድ ሲሉ የማይሆን እንካ ሰላንቲያ ውስጥ ገቡ። ከባድ ጉልቤ ነው። ጉልቤ ደግሞ ብዙ ጭቅጭቅ አይወድም። ሁለቱንም ደበደባቸው። እነዚያ የፈረደባቸው ሶስት የዩኒቨርሲቲ ተማሪዎች እግር ላይ የመውደቅ ያህል ጥረት አድርገው ግጭቱን አበረዱ። አካላዊ ግጭቱም ቅራኔም በረገበበት ወቅት የወረዳው አስተዳደርና አድማቾቻችን እኛን የስብሰባ ፍቅር የተጠናወተንን ከዚያ ወረዳ መንቀል ፈለጉ። ለበላይም ሁኔታውን በጣም አጋነው አመለከቱ። አንድ ከሰዓት በኋላ ሻለቃ ሌንጮ፣ በኋላ የሆኒ ቤቶች ኃላፊ በርካታ ወታደሮች ይዘው በመምጣት ጣቢያችንን አስወረሩት። ከሰላሳ በላይ የምንሆን ልጆች ተለይተን ፖሊስ ጣቢያ ወስደው አሰሩን። የታሰርነው የመሰብሰብ መብት አለን፣ ፖለቲካን ጨምሮ በፈለገው ርዕስ ዙሪያ መወያየት እንችላለን እንል የነበርነው ዘማቾች ብቻ ነበር። ማታ ምርመራ ተጀመረ። በተቻላቸው መጠን የባሌና የአዲስ አበባ ልጆች ግጭት መንስኤ እኛ እንደማድረግ በመስቀለኛ ጥያቄ አዋከቡን። ሆኖም አለ የተባለው ክፍፍል ውሸት ሆኖ ተገኘ። ሻለቃው ጉዳዩን ሲያጣሩ የግጭቱ መነሻም ሆነ ሂደት በፍጹም የተባለው አካባቢ ተኮር ክፍፍል እንዳልሆነ አረጋገጡ። ከዚህ ክስ ነጻ ስንሆን ሌላ ዙር ክስ ቀረበብን። ያለ ፈቃድ መሰብሰብ፣ ያዝማቹን ትዕዛዝ አለመቀበልና መቃወም የሚል ውንጀላ ነበር። ይህን ክስ መከላከል አልቻልንም። ክሱ እውነት ስለሆነ ብንዋሽም እውነቱ ሊደበቅ አልቻለም። ለምሳሌ እኔን ሻለቃው አፋጠው የያዙኝ ካንዲም ሁለት ሶስቴ በሊቀመንበርነት ስብሰባ መምራቴን ነበር። መጀመሪያ ልክድ ፈልጌ ነበር። የመራሁትን ስብሰባ ቀንና ሰዓቱን ከና አጀንዳው ሲነግሩኝ ደነገጥኩ። ምንም ማድረግ ስላልቻልኩ አመንኩ። ሙሉ መረጃውን የሰጡት ከአስማቹ ጋር የወገኑት ሳቦታሮች ነበሩ። በሁለተኛው ቀን ውሳኔ ተሰጠ። በእኛ አንጻር ኢፍትሃዊ ነው። ከመንግስት አንጻር ስታየው መቀጣታችሁ ልክ ይመስለኛል። አይደለም እንዴ? ለማንኛውም ምን ቀጧችሁ? ሻለቃሪን ጮን መሰልከኝ። አነጋገርህ ሁሉ እንደሳቸው ነው። ለምን እንቀጣለን? መሰብሰብ መብታችን ነው። የኃይልና የአመፅ ሥራ አላካሄድም። ንብረት አላወደም። እንዴት መቀጣት ነበረባችሁ ትላለህ? ለማንኛውም አንደኛ ሶስቱ የዩኒቨርሲቲ ተማሪዎች በአድማ መሪነት ተወንጅለው አዲስ አበባ ተላኩ። እግዚአብሔር ያሳይህ፣ ግጭቱን ለማብረድ ሙከራ ሲያደርጉ የነበሩትን ልጆች ነው ለከፍተኛ ቅጣት ያጫቸው። ከሰላሳ በላይ የሆነውን ፖለቲከኞች ደግሞ ከባሌ ውጭ ወደ ሌላ ክፍለ ሀገር እንድንዛወር ተወሰነ። ሶስተኛ የመንግስትን መመሪያ ያልጣሱት ሁለት ቡድኖች ናቸው። ማለትም የመንግስት መመሪያ የሚያከብሩ ፖለቲካ የሚደብራቸው የአዲስ አበባም የባሌም ልጆች በአንድ በኩል፣ አስተዳደሩን የወገኑት በሌላ በኩል እዚያው እንዲቀሩ ተወሰነ። እነዚህ ያልካቸው ሶስት የዩኒቨርሲቲ ተማሪዎች ኢሃፓዎች ነበሩ። ኋላ ላይ አንዱ መሆኑን አውቄያለሁ። ሌሎቹም ሊሆኑ እንደሚችሉ መጠርጠር ትችላለህ። እናልህ እቃችንን ከሸፈን በወታደር ታጅበን በአውቶቡስ ተጓዝ። ገና ከተማዋን ሳንለቅ ሻለቃ ሌንጮንና አዝማቻችንን መቶ አለቃን በመፈክር እያወገዝ ለወራት የሰራንባትንና የኖርንባትን የጎሮ ከተማ ለቀን ወጣን። የት ወረዳ ወይም ከተማ እንደተመደም ስለማናውቅ በጉዟችን ላይ በተለይ ዘመቻ ጣቢያ ስናገኝ አካባቢውን የሚረብሽ መፈክር እናሰማለን። ከየት እንደመጣን፣ የተባረርንበትን እውነተኛ ምክንያት፣ ወደ አላወቅነው ክፍለ ሀገር ወይም ወረዳ እየወሰዱን እንደሆነ የሚገልጽ ወረቀት በመስኮት እንወረውርላቸዋለን። እነሱም አይዟችሁ በርቱ ይሉናል። አውቶቡሱ አንድም ከተማ ላይ ሳይቆም እኛም መልእክታችንን ማስተላለፍ ሳናቆም ሲዳሞ ክፍለ ሀገር አቦስቶ ከተማ ገባን። ቀድመው ባዘጋጁልን የአቦስቶ ከተማ አንደኛ ደረጃ ትምህርት ቤት ውስጥ ማስገቡን። አቦስቶን አውቃታለሁ። እንዴት ነበር? በበኩሌ አቦስቶን በጣም ነበር የወደድኳት። ጎሮ በጣም ገላጣና ሞቃታማ ከተማ ነበረች። አቦስቶ ደግሞ በእጽዋት፣ በአትክልት፣ በቡናና በእንስሳት የተሞላች ናት። ጎሮን አልፈው የሚገኙ ከተሞች ከሁለት የማይበልጡ ስለሆኑ መኪናዎች እንኳ ብዙ አናይም ነበር። አቦስቶን አልፎ ግን ከይርጋለም ሌላ ዲላ፣ ክብረ መንግስትና ኒግሌ ቦረና ስለሚገኙ ቀንና ሌሊት መኪኖች አቦስቶን አልፈው ይጓዛሉ። ከአቦስቶ ብዙም ሳይርቅ የሚገኘው ፍልውሃ ለኛ የደስታ ምንጭ ነበር። አማጺ ዘማቾች ስለነበርን አቦስቶ ከተማ ውስጥ አንድ ላይ እንድንቀመጥ አልተፈለገም። ወደ ንዑስ ዘመቻ ጣቢያዎች በታተኑን። የፖለቲካ እንቅስቃሴያችንም አብሮ ከሰመ። እኔ የደረሰኝ ዊጮ በምትባል የገጠር መንደር ውስጥ ነበር። ለእኔ የምድር ገነት ነበረች። ስርቻው ሁሉ በቡናና በእንሰት ተክል የተሞላ ነው። ገላጣ ቦታ የለም ማለት ይቻላል። አቤት ደስ ሲል ነዋሪው ልክ እንደ ጎሮ ነዋሪዎች ደግነት የማያልቅበት ነው። የህዝቡ ተመሳሳይነት የሚገርም ነው። የጎሮ ህዝብ ሌማቱን ገልብጦ ይጋብዘናል፣ ጠላውን ያጠጣናል። የውጭ ህዝብ ደግሞ ቆጮውን ይጋብዘናል፣ አሬራውንም ያጠጣናል። ውጭ የተመደብነው 78 ብንሆን ነው። የሸዋ የምትባል አንድ ሴት ሰማች ብቻ ነበረች። ስለ ውጮ ብዙ ባወራ ደስ ባለኝ፣ ነገር ስለሚበዛ ብትወኝ ጥሩ ነው። በዋነኝነት ምን ሰራችሁ? አላመጻችሁም? ስለበታተኑን ምንም አይነት አመጽ አላደረግንም። የከፋፍለህ ግዛን ጽንሰ ሐሳብ ለመጀመሪያ ጊዜ በተግባር ያየሁት ያኔ ነው። በተልእኳችን መሰረት የገበሬ ማህበር ከማቋቋም በተጨማሪ መሰረተ ትምህርት ለማስተማር ሞክረናል። ጎሮ ከሰራነው የዘመቻ ተልእኳችን በበለጠ ሰርተናል ብዬ አምናለሁ። ትርፍ ቤቶችን ለመንግስት ያደረገው አዋጅ በማስመልከት በአፖስቶ ከተማ አዋጁን በተግባር አውለናል። እንደ ገጠሩ ስራችን ግን የሚቀል አልነበረም። ውጥረት የነገሰበት ነበር። 3 ብር የሚከራይ ቤት ያለው ሰው ፈርመህ አስረክብ ሲባል አይቻለሁ። ቅስም የሚሰብር ትዕይንት ነበር። አንጀታቸውን አስረው የሰሩትን 3 ክፍል ቤት አላስረክብም ብለው ያንገራገሩ አንድ አዛውንትም ገጥመውናል። በኋላ ወታደር መጥቶ በግድ አስረከቡ። አቤት ሲያሳዝኑ! መሸፈት እንዳማራቸው ሳይሸፍቱ ቀሩ። ድሆችን መለየት ያልቻለ አዋጅ ያማከሩ ምሁራን ምን ያስቡ እንደነበር መገመት ያስቸግራል። በአጠቃላይ ግን አቦስቶ ከተማም ሆነ ገጠሯ ውጮ ለኔ የምድር ገነት ነበሩ። ያለ ኮርቻ በሊጣ ፈረስ መጋለብ የተማርኩት እዛው ነው፣ መቀመጫዬ እስኪላቅ ድረስ። ከዚያ ዘመቻውን ጨረሳችሁ? አፖስቶ ብዙ አልቆየውም። በያጣጫው የሚናፈሰው ወሬ ክፉ ክፉ ብቻ ነበር። የዘማቾች ሞት፣ እስራትና ወደ የቤታቸው መመለስ የቀን ተቀን ዜና መሆን ሲጀምር ለአንዴና ለመጨረሻ ጊዜ ዘመቻ ትቼ ወደ አዱ ገነት ተመለስኩ። በጣም ቅርብ ከነበሩት ጓደኞቼ ጋር ተለያየሁ። ከጥቂት ወራት በኋላ ዘመቻውን ጥለው የሄዱ ምህረት ተደርጎላችኋል ተመለሱ የሚል አዋጅ ሲወጣም አልተመለስኩም። ለኔ በጣም የዘገየ አዋጅ ነበር። ቀደም ብዬ በኢሃፓ እቅፍ ውስጥ ገብቻለሁ። እሺ እንግዲህ ወደ ትልቁ ጉዳይ እንግባ። እንዴት ማርክሲስት እንደሆንክ ንገረኝ። አርቲቡርቲ የሆነውን ወሬ ግን አልፈልግም። ይሄ የተሰማችሁን አትናገሩ የሚል ትዕዛዝ ነው ፖለቲከኛ ያደረገኝ። አንተ የምትፈልገውን ብቻ እንድናገር ነው እንዴ የምትፈልገው? ድርሳነ ማርክስ ዘሌኒን። ከዘመቻ ተመልሼ የገባሁት እናቴ ቤት ነው። ስዘምትም እዛው እናቴ ጋር ኦሊምፒያ አካባቢ ነበር። አሁን ኦሊምፒያና አካባቢው ተቀያይሯል አይደል? በጣም እንጂ። ከመስቀል አደባባይ ተነስተህ ወሎ ሰፈር ድረስ ከፍላሚንጎና ሸዋ ዳቦ ካለበት ህንጻ በስተቀር ትልቅ የምትለው ፎቅ አልነበረም። የኦሊምፒያ ሱቅና ቢሮ እዚያ ከመከፈቱ በፊት አካባቢው እስራኤል ጋራዥ ይባል ነበር። አንዳንዶቹም ደምረው ሱቅ ይሉታል። ኦሊምፒያ መታጠፊያ ላይ በግራና በቀኝ ቪላና አነስተኛ መኖሪያ ቤቶች ናቸው። በስተግራ ፍቅረ ሰላም የሚባል ቡና ቤት ነበር። አሁን ፈርሶ ፎቅ ተሰርቶበታል። ከኦሊምፒያ በስተቀኝ ወደ ቦሌ ማቅጣጫ ስትሄድ ባዶ ቦታና ተመሳሳይ መኖሪያ ቤቶች ናቸው። የአትሌት ምሩጽ ይፍጠር መኖሪያ ቤትም እዚያው ነበር። አሁን ደንበል ፎቅ የተሰራበት ደምረው ሱቅ የሚባል መደዳ የሸክላ ቤቶች ነበሩ። ሱቆች፣ ግሮሰሪ፣ ሻይ ቤትና ጠጅ ቤት ነበሩበት። የቤቶቹ ባለቤት ደምረው የሚባሉ ታዋቂ ሀብታም ሰው ነበሩ። እዚያ ሰፈር ነው ማርክሲስትም ኢሃፓም የሆንኩት። በ1966 እና 67 ሁሉም ኢትዮጵያዊ ፖለቲከኛ ነበር። ሁሉም መስማት ሳይፈልግ ስለ ፖለቲካ ይተማል መናገር ባይፈልግም ስለ ፖለቲካ ያወራል እኔ ደግሞ ዘመቻ ላይ ያለሁ ብሶብኛል ከመዘመቻ በፊት ጀምሬ ስራዬ ብዬ ባይሆንም በርካታ የሚበተን ወረቀቶችን አንብቤያለሁ ዘመቻውን ጥዬ ከተመለስኩ በኋላ በመደበኛነት የህቡ ጽሑፎችን ለማግኘት ማነፍደፍ ጀመርኩ ጎሮ እያለን ከነበሩት የዩኒቨርሲቲ ተማሪዎች መካከል አንዱን አገኘው ስለነበር የህቡ ወረቀቶችን ይሰጠኝ ነበር ሌላው የተመሳሳይ ጽሑፎች ምንጭ ይህ የሚባል የሰፈሬ ልጅ ነው ቀዳሚ ከነበሩት በሳል የዩኒቨርሲቲ ተማሪዎች አንዱ ነበር በኋላም ጎምቱ ያባ ነበር ብዙም ሳልቆይ ከአምስት ልጆች ጋር አንድ የጥናት ክበብ መሰረት እንዴት ተገናኛችሁ ሰብሳቢው ማን ነበር እንዴት እንደተሰባሰብን ትዝ አይለኝም ሆኖም ቀደም ብዬ የማውቀው ፈለቀ የሚባል ልጅ ይመስለኛል ይጋበዘኝ ፈለቀ ለ15 ቀናት አብሮን ቆይቶ ተለየን ከዚያ ጊዜ በኋላ አግኝቼው አላውቅም እሱ ከሄደ በኋላ ሁለት የሁለተኛ ደረጃና ሁለት የዩኒቨርሲቲ ተማሪዎች ሆነን ጥናቱን ተያያዝነው ጥናቱን የምናካሄደው በሀጎስ ቤት ነበር የአሁኑ ኃይለ ገብረ ስላሴ ጎዳና ውሃ ልማት ከመድረሳችን በፊት አሁን ካፒታል ሆቴል በተሰራበት ገባ ብሎ የሚገኝ ሰፈር ነው ሀጎስ የራሱ መኝታ ክፍል ስለነበረው ያለምንም ችግር ጥናታችንን አካሂደናል ምን ላይ ነበር የምትወያዩት ማርክሲዝም ሌኒኒዝምን ማጥናት ነው ዋነኛ ርዕሶቹ የህብረተሰብ እድገት ከጥንታዊ የጋብዮች ስርዓት እስከ ሶሻሊዝም ኮሚኒዝም ዲያሌክቲክስ ማቴሪያሊዝም አይዲያሊዝም የቻይና አብዮት የፈረንሳይ አብዮት ኢምፔሪያሊዝምና ቅኝ ግዛት የጸረ ቅኝ ግዛት ትግል አዲሱ ዴሞክራሲያዊ አብዮት የኮሚኒስት ፓርቲ አስፈላጊነት የሚሉ ርዕሶች ዙሪያ ይመስለኛል በሳምንት 4 ቀን አንድ ቀን እየዘለን ለሶስት ወራት አካባቢ ያጠናን አንድ ቀን የምንዘለው ለሚቀጥለው ቀን በብቃት ተዘጋጅተን ለመምጣትና የግል ጉዳያችንን ለማከናወን ጊዜ ለማግኘት ነበር ያለማጋነን በትርፍ ጊዜ ከቤት ሳልወጣ ከተወያየንበት ርዕስ ጋር ተያያዥ የሆኑ መጻሕፍትና ወረቀቶች ሳነብ ነበር የምውለው ጥናቱን ያካሄድነው በፍጹም ትኩረትና ፍቅር ነበር ሁላችንም ይብዛም ይነስም የማንበብና የመወያየት ልምድ ስለነበረን ግጥምጥሞሹ የሚገርም ነበር ዘመቻ ላይ ያለው የተወሰኑ ስብሰባዎችን እመራ ስለነበር ለረጅም ሰዓት የመወያየት ችግር አልነበረብኝም እኔና አጎስ የአስረኛ ክፍል ተማሪዎች ነን ከሁለቱ የዩኒቨርሲቲ ተማሪዎች ባላነሰ ያነበብነውን የመረዳትና ተራችን ሲደርስ የተዘጋጀንበትን የማስረዳት ሙሉ አቅም ግን ነበረን በእርግጥ በዲያሌክቲክስ ማቴሪያሊዝምና አይዲያሊዝም ጽንሰ ሐሳብ ላይ የእንግሊዝኛውን ትንታኔ ለመረዳት ትልቅ ፈተና ሆኖብን ነበር በእነዚህ ከባድ ርዕሶች ላይ ዝግጅት አድርገው ለውይይት ያቀረቡት ሁለቱ የዩኒቨርሲቲ ተማሪዎች ነበሩ የጥናቱ መጠናቀቂያ የጊዜ ሰንጠረዥ ነበረው ጥናቱን ስንጀምር ይህን ያህል ጊዜ እናጠናለን ብለን አልወሰንም ያም ሆኖ ከሁለት ሶስተኛው ወር መጨረሻ ጥናታችን መጠናቀቁን ስምምነት ላይ ደረስ ከዚያ ቀን በኋላ ቡድኑ መፍረሱን ለራሳችን አውጀን ተለያየን በቃ ትለኛለህ እንዴ ያፓ እንዴት እንደሆንኩ ንገረኛል አልክም አዎ ብያለሁ ታዲያ ምን በቃ ትለኛለህ ለነፍሴ መሰለህ እንዴ ማርክሲዝምን ሳጠና የከረምኩት ወይ እግዚአብሔር በልሽ ይቀጥል ምክንያት ፈልገህ ጨዋታችንን ልታቆም ነው አይደል ያን ቀን ወደ ቤቴ በእግሬ በመጓዝ ላይ እያለሁ ሀጎስ ከኋላይ ደርሶ ፈልጌ ነበር አለኝ ፈገግ እያለ አንድ የፊት ጥርሱ ወላቃ ስለነበር እንደ ተለመደው አፉን በእጁ ሸፍኗል ሚስጥር ሊያጫውተኝ እንዳሰበ ገባኝ ይህን የወታደሮች መንግስት በህዝባዊ መንግስት ለመተካት ያለው አማራጭ በድርጅት መታገል ነው ለዚህ ሲባል የተመሰረተው ድርጅት ያፓ ነው አሁን ያለህበት የንቃት ደረጃ አባል ለመሆን እንደሚያስችልህ ድርጅቱ አምኗል። ስለዚህ ፈቃደኛ ከሆንክ በሃፓ የወጣት ክንፍ አባል ሆነህ ልትቀላቀለን ትችላለህ አይነት ንግግር በማድረግ ጥያቄ አቀረበልኝ። እንዴ? እሱ ራሱ ይሃፓ ነበር ማለት ነው? እኛ እንደመመልመል አስቦ ነው ሲያስጠናን የነበረው። አንዴ ይሃፓ ከሆንክ በኋላ ልጆች እየፈለክ ማስጠናት፣ ከዚያም መመልመል ዋናው ስራ ነው። ድርጅት ምን ሊመስል እንደሚችል ለማወቅ አእምሮዬ በብርሃን ፍጥነት መባዘን ጀመረ። ሆኖም ምንም የሚታይና የሚጨበጥ ስዕል ሊሰጠኝ አልቻለም። ጥያቄው ዱብዳ ነበር የሆነብኝ። ለምን ዱብዳ ሆነብህ? ለነፍሴ ነው እንዴ የማጠነው አላልከኝም? እባክህ ዝም በል። በመሃል በቃ ብለህ ጨዋታዬን ስታቋርጠኝ ተናድጄ ነው እንደዛ ያልኩ። ያፓ ሆናለሁ ብዬ በእውኔም በህልሜም አላሰብኩም። በእኔነት የጥናት ክበቡ ዓላማ ታሪክን ለማወቅና ዕውቀትን ለማስፋት ነበር። ከጥንታዊ የጋርዮሽ ሥርዓተ ማኅበር እስከ ኮሚኒዝም ሥርዓት ድረስ ያጠና ነው ሌላ ሳይሆን ለእኔ ታሪክ ነበር። የቻይናና የፈረንሳይ አብዮቶችም እንዲሁ። ከታሪካዊ ፋይዳቸው ውጪ ሌላ የሰጠኝ ትርጉም አልነበረም። ኢዲያሌክቲካዊ ማቴሪያሊዝምና የአይዳሊዝም ጽንሰ ሐሳቦችም ቢሆኑ በትምህርት ቤት እንደተማርኳቸው የተለያዩ የትምህርት አይነት የእውቀት ዘርፍ እንጂ ሌላ አልነበሩም። ከዚያስ ኢህአፓ ሆንክ ማለት ነው ስለው አትቸኩል እስቲ አለኝ። ቃል በቃል ባላስታውሰውም ከሀጎስ ጋር እንዲህ የተባባልን ይመስለኛል። አንተ አባልን አልኩት የጅል ጥያቄ። አዎ አለኝ እንደማፈር ብሎ። ምንድን ነው የምሰራው? ከአንተስ ጋር አብረን ነው የምንሰራው? ድርጅቱ የሚሰጥህ ኃላፊነት ይኖራል። በዋነኝነት ግን ሌሎች ልጆችን እያስጠናህ አባል ማድረግ ነው አለኝ። አራታችንም አንድ ላይ ነው የምንሰራው? ኖ ኖ ኖ ኖ ኖ፣ እነሱማ አባል አይደሉም። አንተም ብቻ ነው አባል እንድትሆን የምንፈልገው አለኝ። ይህች አነጋገር ዲሲፕሊን መሆኗ ኋላ ላይ ነው የገባኝ። ጥናት አስጠንተህ ስትጨርስ ሁሉም ልጆች ባሉበት በጅምላ አታቆርባቸውም። ለየብቻ ነጥረህ ነው ፈቃደኝነታቸውን የምትጠይቀው። ለነገሩ ፖለቲካ የሚፈልገውንና የማይፈልገውን ጥናት በመደረግ ላይ ነው የሚታወቀው። ስለዚህ ጥናቱን ያጠና ሁሉ ይመለመላል ማለት አይደለም። ለማንኛውም ጥናት በቡድን ሲሆን፣ ምልመላ ግን በግል ነው። አሰራሩ በመጠኑም ቢሆን ግልጽ ስለሆነልኝ በለሆሳስ ድምፅ እሺ አልኩት። ከዚያ አስጠነቀቀኝ። የምን ማስጠንቀቂያ ነው? ምን ብሎ አስጠነቀቀ? ልብ አድርግ፣ አባል መሆንህን ለማንም ለወንድምህም ለእህትህም በጣም ለምትቀርበውን ጓደኛ እንኳን በፍጹም በፍጹም መናገር የለብህም አይለኝ መሰለህ። ከኔ መልስ ሳይጠብቅ ከሶስት ቀን በኋላ ተመልሼ እንድመጣና ከሌላ ባል ጋር እንደሚያገናኘኝ ነግሮኝ ተለያየን። ወደ ቤቴ የሄድኩት እጄን ወደ ኋላዬ አድርጌ በጣም በቀስታ እየተራመድኩ ነበር። ለማንም የማልናገረው ምስጢር በሕይወቴ አጋጥሞኝ አያውቅም። ሸክሙ ከብዶኝ መሰለኝ እግሬን እየጎተትኩ ሄድኩት። ቀስ እያልኩ ብጓዝም ሰፈሬ ቀረበኝ። የምስጢሩ ክብደት አልቀል ስላለኝ እሱን ተሸክሜ እቤቴ መግባት አልፈለግኩም። በባምቢስ በኩል ቤቴ በጣም ቅርብ ነው። መንገዱ እንዲረዝምልኝ ወደ መስቀል አደባባይ አመራው። ምን ያህል ትቀልዳለህ? ከፀሐይ በታች ላለ ፍጡር ለማንም ሰው እንዳትናገር እያለኝ እንዴት አልደነዝዝ? የዚያን ቀን ስሜቴና ሁኔታዬ በፍጹም አይረሳኝም። በአንድ በሆነ ተአምር ወይም ድግምት ከድሮ ማንነቴ በሮ ጠፍቶ ሌላ ሰብዕና የያዝኩ መሰለኝ። የወጣትነት ቆዳዬ እንደ እባብ ቆዳ ተገፎ የጎልማሳ አቋም የያዘ መሰለኝ። ቁጥር ስፍር የሌለው ግዜ የተበላለስኩበት መስቀል አደባባይና የቦሌ መንገድ አዲስ ሆኖብኝ አከባቢውን ለመጀመሪያ ጊዜ እንዳየሰው ጭንቅላቴን ካንዱ ወደ ሌላ ጣጫ በዝግታ መለስ ቀለስ ያደረኩ ሁዘይን ቀጠልኩ ድርጅቱ የሚሰጥ ካላፊነት ይኖራል ልብ አድርግ አባል መሆንህን ለማንም በፍጹም መናገር የለብህም ያለኝ የጓደኛዬ ማሳሰቢያዎች የጭንት ያህል ከብዶኛል ወደ ቤቴ ስጓዝ ብዙ የሰፈሬን ሰዎች አግኝቻለሁ ሁሉንም በተለየ ትህትና ሰላምታ እየሰጠሁ ነበር የማልፈው የሰፈር ጓደኞቼን ሰርክ ድድ የምናሰጣበት ከድርሱ ቁጭ ብለው አገኘኋቸው ባልተለመደ ሁኔታ ከሩቅ ሃይ ብያቸው ለማለፍ ስሞክር በተረባ ተረባረቡብኝ ደሞ ምን ሆነሃል አለኝ አንዱ ጓደኛዬ ፍቅር ያዘህ እንዴ አለኝ ሌላው ተራቢ ያችን ነገር ወስደሃል እንዴ አልፎ አልፎ የምንጠጣውን መጠጥ ሊያስታውሰኝ ፈልጎ ነው ለመሳቅ ሞከርኩ ምሳ በልቼ መጣሁ እርቦኛል ብያቸው ቤቴ ገባሁ የተጫነኝን መርግ አላወቁልኝ ከቀረበልኝ ምሳ ግማሹን እንኳ ሳልጨርስ አልጋዬ ላይ በሆዴ ተዘረጋሁ በምሳ ሰዓት የተኛው የነቃሁት ከሰዓት በኋላ በጣም አርፍጄ ነው በተለምዶ አሁንም ድረስ የቀን እንቅልፍ አላውቅም ያን ዕለት ግን እንደዚህ አይነት ድብን ያለ እንቅልፍ ለምን እንደወሰደኝ አልገባኝም ፊቴን ተጣጥቤ ወደ ድድ ማስጫችን ሱቅ ሄድኩ ጓደኞቼ የሉም ብፈልግ አገኛቸው ነበር ሊሄዱ የሚችሉበትን ቦታ አውቃለሁ ግን ብቻዬን መሆን ፈልጌ ነበር ከቤታችን በታች ወዳለው ግማሽ ሜዳ ግማሽ ጫካ ወደ ሆነው ስፍራ ሄጄ ቁጭ አልኩ የህቡ ድርጅት ምን እንደሚመስል የሚሰጠኝ ኃላፊነት ምን እንደሆነ በአእምሮዬ ለመሳል ሞከርኩ ምንም ባዶ ሆና ለሁለት ቀን ያህል ከሰፈር ጓደኞች ጋር ብውልም መሸት ሲል እቤቴ እገባለሁ ሲያስጠሩኝ የለም አስብላለሁ ለነገሩ የማያውቁት ድርጅት ወይም የፖለቲካ ፓርቲ ውስጥ ዘው ብሎ መግባት ማስደንገጡ አይቀርም ያው በቀጠሯችን መሰረት መሄድ ነበረብኝ ያውም የቀጠሮ ቀን አልደርስ ብሎ ቆየው የዚያን ዕለት የነቃሁት በጠዋት ነው ለሁለት ቀን የነበረኝ ስሜት ጠፍቷል ለምትኩ አዲሱን የድርጅቱን አባል መተዋወቅና ኃላፊነትን የማወቅ ጉጉት ነበር ያደረብኝ ሰዓቱ ከመድረሱ በፊት ምሳይን በልቼ ወደ ውሃ ልማት ገሰገስ ጓደኛዬ መኝታ ቤት ውስጥ ቁጭ ብሎ ወረቀት ያገላብጣል የተለመደውን የእጅ ሰላምታ እንኳ ሳልሰጠው ራቅ ብዬ አልጋው ጫፍ ላይ ተቀመጥኩ በመሐከላችን ትልቅ የምስጢር መጋረጃ የተዘረጋ መሰለኝ መከባበር አይሉት መፈራራት የድሮ የጓደኝነት ስሜት እንደ ጉም ተበትኗል መቀላለድ የለ መተራረብ የለ ሌላ ጨዋታ ሳንጨዋወት ወደ ቁም ነገር ገባን ነገ ጠዋት 4 ኪሎ ዘውዲቱ ሆቴል መግቢያው ላይ አብረህ የምትሰራው ሰው ታገኘዋለህ የምታገኘው በኮድ ነው በእጁ ሲጋራ ይዞ ታገኘዋለህ ክብሪት ትፈልጋለህ ብለህ ጠይቀው እሱ ደግሞ ሲጋራውን ኪሱ እየከተተ አላጨስም ይልሃል በቃ ሰዓት መከበር አለበት ከተሰጠህ ምልክት ውጭ ምንም ነገር አትሰራም አትናገርምም ይህንኑ ጥያቄና መልስ የሚዘረዝር ትንሽ ቁራጭ ወረቀት ሰጠኝ ደጋግሜ አነበብኩት እሱን ቀድሜ ነው የማገኘው ስለው ልክ 3 ሰዓት ከደረስክ እኩል ትደርሳላችሁ እኩል ባትደርሱም አንዳችሁ በአንድ ወይም በሁለት ደቂቃ ልትቀድሙ ትችላላችሁ ከ5 ደቂቃ በላይ ግን መጠበቅ የለብህም የኮዱን ወረቀት ደጋግመህ አንብብና ዛሬውኑ ቀድህ ጣለው ጓደኛዬ በጣም ተኮሳስሯል እንዲህ በቀላሉ የጓደኝነት ስሜት መንፈስና ድባብ መጥፋቱ ህልም እንጂ እውነት አልመስልህ አለኝ ያልገባኝ ነገር ካለ በሚል ያየኛል ትንሽ አመለጣሁና ለምን አንተ ራስህ አታስተዋውቀኝም? አልኩት። አላውቀውም። ሰውየውን ካጣውተስ? ስለው እንደማላጣው ካጣውትም ተመልሼ እሱ ጋር እንደመጣ ነግሮኝ እንደተቆፋተረ ተለያየን። የማይተዋወቁ ለመምሰል ሲሸውዱ ነው? ሽውዳ ብሎ ነገር የለም። የማገኘው ልጅና ሀጎስ በጭራሽ አይተዋወቁም። የአባ መዋቅር ከታች ወደ ላይ ብዙርከን ያለው መዋቅር ነው። ዝርዝሩን ኋላ ላይ ነግራለሁ። ለማንኛውም ኮዱን ተቀብዬ ሄድኩ። ጥርስ ወላቃው አጭሩ ሰውነት ፈርጣማውና ጠይሙ ጓደኛዬ የት ይሆን ያለው? የሚገርመው ጓደኝነቴ የቆመው ከሱ ጋር ብቻ ሳይሆን ከሰፈር ጓደኞችም ጋር ሰፊ ጊዜ አብሬ መዋል አቆምኩ። ሰለሞንን፣ አበራን፣ ደመላሽን፣ ግርማን፣ አበበን፣ ሰይፈን ቀስ በቀስ እየራኳቸው መጣሁ። አንድ ጥያቄ ልጠይቅህ። አጎስ የትግራይ ልጅ ነበር ወይስ ኤርትራዊ? ያኔ እኮ ማወቅ አይቻልም። ለነገሩ አሁንስ ቢሆን እንዴት ትለያቸዋለህ? ቋንቋቸው አንድ፣ መልካቸው አንድ። ሻቢያ እኮ በድርቅና ነው ኢትዮጵያ አይደለንም ያለው። የሚገርሙ ጉዶች። አብሬ አልኖርም ይባላል እንጂ ኢትዮጵያ አይደለሁም ይባላል። ደግሞ ቤታችንን በጓሮ ዘግተውብን ቁልፉን ይዘው መሄዳቸው። በነገራችን ላይ አሁን የተናገርኩት ፖለቲካ ነው እንዴ? እንጃልህ፣ እንዲህ አይነት ነገር ውስጥ አትክተተኝ ብዬ ደጋግሜ ነግሬሃለሁ። የፈለከውን መናገር ሳትችል እንደፈራህ አረጀህ። ምክር ሲጠይቁህ ደግሞ እንጃልህ ማለት ትወዳለህ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ዝግጅት ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። Thank you.